የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮች፣ እንደምትሰንታችሁ። ዛሬ ቀኑ መጋቢት 23 ቀን 2015 ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው ዜና ተታይዘንላችሁን ቀርቦ ዜና እንኳን አይደለም የወቅቱን የተበቀ ዝግጅቶችን ይዘንላችሁን ቀርባለን። እንግዲህ ቆይታችሁ ከኛ ጋር እንዲሆን ያመሰገን እየጠጋብዝን ወደ ፕሮግራማችን ነው የምንገባው። ግን ከዛ ፊት ሁልጊዜ እንደማደርገው አሸናፊ ይስማል
ሰማኛለሁ ግን
የሆነ ድምጽ ነበር አሁን ተሰጋግቷል። እሺ ትንሽ ችግር አለ። ስቱዲዮ አዲስ ነገሮች እየቀመ እየጨማመሩ ስለሆነ ትንሽ ችግር አለ። ለማንኛቸውም ማለን ዛሬ ትንሽ ለየት ያለ ቀን ነው ለኔ። ምክንያቱም ዛሬ ኤፕሪል ፉል ነው በነገራችን ላይ እና ኤፕሪል ፉል ዛሬ 13 አመት ሁለት ጓደኞች ይደዋወሉና ዘውዱ ችግር ላይ ነውና ሆስፒታል ስለሆነ ሄደና ጠይቅ ታባላት ነኝ ጓደኛ ባክዛሬ ኤፕሪል ፉል ስለሆነ እንተን አልሰማህም ብሎ ወደ ጉዳዩ ሄደና ግን ግማሽ ላይ ሲሆን ቆይ ሲል ላጣራ ብሎ ሆስፒታል ሲመጣ እነተም ምን ሆስፒታል ላይ ነበርኩኝና ከዛን ጊዜ ጀምሮ ለ30 ቀናት ሆስፒታል ውስጥ ከርሜ ነበር። ዛሬ 13 አመት በዚህ በዛሬው ዕለት ማለት ነው። እና ለኔ ይሄ ወር እና ይሄ ቀን በጣም ትልቅ ምስጋና መሰጠበት ብቻ ሳይሆን ሰዎች ጓደኞችም ወዳጅ ዘመዶችም ሩቅም ቅርብም የማቃቸውም የማላቃቸውም ቁጭ ብለው በየቀኑ እየተመላለሱ ያስተማሙኝ የጠየቁኝና ያገዙኝ ጊዜ አብራታቱኝ ጊዜ ነበር። በተለይ አንድ እህቴ የሆነች እዚህ አትላንታ ነዋሪ ኢየሩሳሌም ትሄድ ነበርና ኢየሩሳሌም ሄዳ ስትመጣ የኢየሩሳሌም ጠበል ይዛ ሊመጣለችና ለዚህ ሁሉ ተደማምሮ ሲታይ ሁልጊዜ ብቻችንን ብለን ላልን ግን ችግርና መከራ በሚመጣበት ቀን ጊዜ ግን ሁልጊዜ የኛው ሰው የኛዎቹ መተው አጠገባችን ይሆናሉና ምስጋናን ለማቅረብ ነው በድጋሚ በየአመቱ ማድረገው ስለሆነ ይሄ ለኔ ትልቅ ቀን የምስጋና ቀን ነው። ሱብቻ ሳይሆን ባለፈው አመት ልክ በዚህ ወር በዚህ አጋጣሚ አንድ እክል ተገጥሞ የነበረና ከዛም ነፃ ወጥቼ አሁን እክል ከጤና አቋያ ማለት ነው አሁን ሰላም የሆንኩበት ጊዜ ስለሆነ ይሄ ወር ለኔ ሁለተኛ እና ሶስተኛ የልደት ቀን እንደ ልደት ቀን ላከብሮ ወዳለሁና አጠገብ ይላላችሁ ለነበራችሁ አሁንም አልፎ ለምትጠይቁኝ ወቅርብም ሩቅም ላላችሁ ሁሉ ምስጋኔ ለእናንተ ይሁን። ትልቁ ግን እና ትልቁ ዋና መሰረቱና ምስጋና የሚገባው ደግሞ ፈጣሪ ነውና ለፈጣሪ ምስጋና። በጸሎታችሁ እንግዲህ እንደ ለማዳችሁ አትርሱኝ እላለሁኝ። በጣም ነው ማመሰግነው ትልቅ የክብር ቀን ስለሆነ ነው ለሁላችንም እችን ሰዓት ቆጥሬ በጥቆጥቤ ለማውሳት የፈለኩትና በጣም ነው ማመሰግነው። እግዚአብሔርንም አመሰግናለሁ። እንግዲህ ወደ መሰረታዊ ፕሮግራማችን ንግባ። አሸናፊ
ማመሰግን አንድ ማለት የምፈልገው ነገር አለ ላንተም ማላስተዋውስኩኝ።
እሺ
ያለፉት ሁለት ሳምንታት ትልቅ ሰዎችን ያጣንባቸው ሳምንት ነው።
አዎ
ባለፈው ሳምንት ዶክተር ቶለብራን ገብረ ክርስቲያን ናቸው። በጣም ትልቅ ኢትዮጵያዊ ሳይንቲስት ነው።
በጣም
በዚህ ሳምንት ደግሞ መዋዕል ጸጋዬ ማርያም ናቸው።
በጣም ትልቅ
በጣም ትልቅ ሰው ናቸው።
ያው
ይገርሙኛል እኔና ዛሬ አንድ ኮንቨርሴሽን የሚባል እናንተ ሀገር የሚወጣ መጽሔት ይመስለኛል ዌብሳይቱ ላይ ሁሉ ስለሳቸው ጽፎ አይቻለሁኝ እና ትልቅ ሰዎችን በኢትዮጵያ ውስጥ ትልልቅ አሻራ ጥለው ያለፉ ሰዎችን ያጣንበት ወቅት ነው።
አዎ በጣም
የተወልደ ብርሃንን እኛ ምንም አላልንም ባለፈው
አላልንም። ይሄ ሰዓት እያጠረ እኮ እየተዘናጋን ነው እንጂ ዶክተር ተወልደ ብርሃን በጣም ለኢትዮጵያ ብዙ ነገር ያበረከቱ ናቸው። የማሆይም እሳቸው
ነው
ነው የሳኝ የኛው ለኢትዮጵያ ለዓለም በዚህ በምንድን ነው የሚባለው በስነ ዘር ነው የሚባለው ምን ይባላል? በሱ በአካባቢ ጥበቃ በጣም የታወቀ እና ልዩ ስራ የሰሩ ናቸው እና ኢትዮጵያንም ትልቅ ቦታ ያደረሱ በተለያዩ ዓለም አቀፍ ስብሰባዎች ላይ የተሳተፉ እና ብዙ ሽልማቶችን የተበረከተላቸው ናቸው።
የኖቤል አማራጭ ሽልማታቸው
ነው እና እንደዚህ አይነቶቹን ሰዎች እያጣን ነው። የማሆይ ጽጌ መቼስ እሳቸው ሁልጊዜ የምናስታውሰው ሙዚቃቸው ከህሊናችን የሚጠፋ አይደለም እና በ99 ዓመታቸው ነው ያረፉት የተባለው። 100 ሊሞሉ ትንሽ የቀራቸው ናቸው። አባታቸው የመጀመሪያው የአዲስ አበባ ከንቲባ የነበሩ ናቸው። በጣም የሚገርም እና እህታቸው ደግሞ ወይዘሮ ስንዱ ገብሩ ይባላሉ። እሳቸውም በቅርብ ነው የሞቱት ያረፉት። በነገራችን ላይ 6 ወር የሚሞላው የማይመስለኝም እሳቸውም ሲያርፉና ሁለቱም በየሙያቸው በየሙያ ዘርፋቸው ለኢትዮጵያ ብዙ ነገር አስተዋጽኦ ያደረጉ ናቸውና እግዚአብሔር ለሁሉንም ነፍስ ይማር እንላለን። ለዘመዶቻቸው ለአድናቂዎቻቸው ለወገኖቻቸው በሙሉ መጽናናትን እንለምናለን። እንኳን አስተዋጽኦ
ትሬታይን ፈልጋለሁ ደግሞ እዚህ ጋር
እሺ
ሚገርም እነዚህ ሁለት ትልልቅ ሰዎች በተለይ ተወልደ ብርሃን ገብረ እግዚአብሔር በመንግስት ስልጣንም ላይ የነበሩ ናቸው። የአካባቢ ስራ ላይ የሰሩ ናቸው። ለአካባቢ ተቆርቋሪ ነኝ የሚለው አረንጓዴ አሻራ እያለ የሚጨቀጭ መንግስት ግን አዘኑ ላርገ የፌሚኒስት ነኝ የምትለው አዳነች ኢትዮጵያዊ ሴት ጀግና የምትባለው ማሆይ ሲያርፉ ለማንኛውም ነገር ሀዘኗን ለመግለጽ በምትሮጠው በሶሻል ሚዲያ ላይ አንድም ነገር አልተነፈሰችም። አብይ ኢትዮጵያዊነት ኩራታችን፣ ታሪካችን ያለ ፊቱን ጥሩ ሆኖ ለመታየት የሚቀርበው ሰውዬ ሀዘኔን እገልጻለሁ እንኳን አላለም። እና ምን አይነት ነገር ያለ ነው ብዬ በጣም ታዝብ ያለፍኩት ነገር ነው። ይህንንም ሳልገልጸላል
ይህንንማ ካመጣ ማሆይ ጽጌ የራሳቸውን ፒያኖ ለያሬድ ሙዚቃ ትምህርት ቤት አበርክተዋል። ችግር የፈጣው የመጣው ግን ያንን ፒያኖ ኢትዮጵያ መውሰድ ብዙ ገንዘብ ያስወጣል ስለተባለ ገንዘቡ ተሸጦ በሌላ ፒያኖ እንዲተካ መወሰኑ ከጀርመን ሬዲዮ አዳምጫለሁ። ሰሞኑን ጀርመን ሬዲዮ ወይ አሜሪካን ስሙ ከተካለፉት 2 ቀን ውስጥና ይሄ ራሱ የትምህርት ሚኒስትሩም ዶክተር ፕሮፌሰር ብርሃኑን የሚጠብንት ያለን ወይማኑ ከንቲባ አዳነችንም ይመለከታል። ምክንያቱም ከንቲባ አዳነች ቤት ማፍረስ ብቻ ሳይሆን በሌላ ወልኩ ደግሞ ያደስኩ ነው የሚሉት ይቀርታ የሚሉት ከንቲባ ለእንደዚህ አይነት ነገር እንኳን ትብብር ለማድረግ አልተቻለም። የፒያኖ መምጣት አለመምጣት ሳይሆን በፒያኖ ላይ ምን ተሰራ ተብሎ ለልጆቹ ብዙ አሪያ ሊሆን የሚችል ነበረ፣ ግን እንዳጋጣሚ ሆኖ ያ ሊሆን አልቻለም። ለማንኛቸውም እንግዲህ ከዚህ በላይ ብዙ ማለት የምንችል አይመስለኝም። ሌላ ምትለኝ ካለ እንትን አድርጋለሁ። ስለ ርማትህ ስለ አስታዋሽነትህ ግን በጣም ነው
ማመሰግነው ማለት የለብኝም።
አረ በጣም ደግ አድርጋል። እኔም ስዘነጋ እንደዚህ የሚያስታውሰኝ ሰው ፈልጋለሁ። ምክንያቱም እድሜም እየጨመረ መጥተዋል፣ ነገሮችም እየበዙ ስለመጡ ነገሮች እንዘነጋለን እና እዛም አስታዋሽ ያስፈልጋለሁ ሁላችን። ሳምንቱ ጠቅላይ ሚኒስትሩ ምክር ቤት የገቡበት ሰዓት ነው። ምክር ቤት ገብተው ቁጭ ብለው ስትመለከታቸው ሲኒማ ቤት ወይንም ሻይ ቤት ያሉም ይመስላሉ። አስተውለ ከሆነ ይንቆራጠጣሉ። እጃቸው ላይ ወገባቸው ላይ አድርገው ወገባቸውን እንትን አድርገው መኖ ጠረጴዛና እንትን አድርገው በጣም ይሄ ሻይ ቤት ቁጭ ብለን የምናደርጋቸው መዝናጥ ዝነጣ እንበል እንደዚ አይነት ነገር ሁኔታ ነው ያለው። በዛ ላይ ያው እንግዲህ እንደ 4 ሰዓት የፈጀ ነው፣ ግን ለህዝብ የተለቀቀው ቪዲዮ እንቅልፌንም አጥቼ ነው የተለቀቀው ቪዲዮ ግን 2 ሰዓት ከምናምን ደቂቃ ነው። ግማሹን
እንደ
እኔ ሌሊት ሲጀምር እኮ ነው የጀመርኩት፣ አብሬ ነው የጀመርኩት። እንቅልፌን አጥቼ አጣሁ። ለዚህ ነው ግን ወደ እኛ ጋር የተለቀቀው። ደግሞ አጌ እንጃ እንዴት እንዳደረጉትም አላውቅም። 4 ሰዓት አይደለም እና ብዙ እንትን አለበት። ለማንኛቸውም ጠቅላይ ሚኒስትሩ ቁጭ ብለው በኢትዮጵያ ተደርጎ የማይታወቅ በአፍሪካ የማይታሰብ ኢትዮጵያ ውስጥ ባለፉት 5 ዓመት ብቻ 22,000 ነው 23,000 ኪሎ ሜትር ኮንክሪት አስፋልት ሰራሁኝ ብሎ ሲሉ ወይኔ አምላኬ ማንም ይሰማው እያልኩኝ እየጠየኩኝ ነበረ። እንደው ይሄ ሁልጊዜ ከቁጥር ጋር ይዘው የሚነግዱበት ነገር ስለታዘኩ ነው። በአጠቃላይ የአዲስ አበባ የሚገቡ የአማራ ተወላጆችን በተመለከተ ጥያቄዎች ተነስተዋል። ለዛም የሰጡት መልስ አለ። ልማትን በተመለከተ ስለ ግብርናና ስለ ስንዴ ልማትም የተናገሩት አሉ። የትግራይ የተደረገውን የሰላም ስምምነትም አውርተዋል። ስልጣን ለቀው እንዲወጡም ተጠይቀዋል። እሱን የስልጣኑ ወደ መጨረሻ ላይ በደንበኛ ላወራ ፈልጋለሁ። ግን እነዚህን ተመልክተ እንዴት ነው የዛሬ 5 ዓመት እሳቸው ሲመጡ የብር ምንዛሬ 26 ብር ነው 25 ብር ነበር። አሁን 53 ብር በባንክ በጥቁርም ገበያ ደግሞ
እሱም በባንክ ስለሌለ በመቶ ብር ነው
115 ብር ነው አሁን እየተመነዘረ ያለው። ኢኮኖሚው ይህን ያህል የወደቀ ነው። ስታቲስቲክስ ቢሮ በእሳቸው ሲረከቡ የድህነት ወለሉ ድህነትን ወደ 22 ነጥብ ተቀንሶ የነበረው አሁን እንደገና እሳቸው ባስጠኑት ራሳቸው ባስጠኑት ጥናት ወደ 29 ከፍ ብሏል። ወደ ታች ይወርዳ ሲባል ወደ ላይ ከፍ ብሏል። የኑሮ ውድነት እንዳለ ነው። እርግጥ ስለ ሙዝና ስለ ዳቦ አልነገሩንም። እንግዲህ እናንተ የሰማችሁ ስለ ሊኖር ይችላል። እኔ ከሰማሁት ውስጥ ግን አላገኘሁኝ። እነዚህን ነገር ተመልከትና የፍልሰቱንም ጦርነቱንም ግጭቱንም ሁሉንም አድርገህ ይሄ የአማራ ተወላጆች ላይ በተመለከተ ያሰጡትን እንዴት ታየዋለህ? እስቲ አጠር ባለመልኩ አግዘን። እንግዲህ
እንግዲህ ወደ አዲስ አበባ የሚገቡ የአማራ ተወላጆች በተመለከተ ከንቲባዋ ያሉት ነበረ ባለፈው ለአዲስ አበባ ሰላምና ደህንነት ስጋት ሲሆኑ ለመንግስት ስጋት ሲሆኑ በሚል ነበረ የገለጿቸው። ጠቅላይ ሚኒስትሩም ይህንኑ ነው ያረጋገጡት። እና ምንድን ነው ብዙ ጊዜ የዚህ አይነት ነገሮች በበታች አመራሮች በክልል ደረጃ በከተማ አስተዳደር ደረጃ ባሉ ሰዎች እየተወሰነ የሚሰራ እንደዛ ነበር ሲሉ የነበረው። ይህን እኮ ጠቅላይ ሚኒስትሩ ቢሰሙ የሚሉ ሰዎች ነበሩ። እና ይሄ የአማራ ተወላጆችን የመንግስት ስጋት አድርጎ መመልከት ወደ አዲስ አበባ የሚመጡት ሁከት እና ግርግር አመፅ ለመቀስቀስ በተደራጀ መልክ ነው የሚለው አካሄድ በጠቅላይ ሚኒስትሩም ጭምር ተቀባይነት ያለውና እንደ መንግስት ከፌዴራሉ እስከ ክልል ድረስ የተያዘ መሆኑን ነው የነገሩን። እና የሚያሳዝን ምንድን ነው እንግዲህ ወደ አዲስ አበባ አዲስ አይደለም ይሄ ነገር እኮ እኔ እንዴት ሆነው እንደታያቸው እንጂ ለምሳሌ አዲስ አበባን ወደኋላ ሄደህ 20 ዓመት ጀምሮ ያለውን ብነግርህ ለምንድን ነው ከአማራ ክልል ሰዎች ወደዚህ የሚመጡት? እሱ የሰው ፍላጎት የመስራት ሊሰራበት የሚችልበት አቅጣጫ ነው ያለው። አካባቢው ላይ ሰርቶ መኖር የሚያቅተው አማራጮች መኖር እነዚህ ነገሮች ናቸው። እና ከዛሬ 20 ዓመት ጀምሮ ያለውን ትሬንድ ብታየው ብዙ ሰዎች ከአማራ ክልል በተለይ ከጎጃም አሁን አይደለም አሁን የባለፈው 5 ዓመት ወይ 2 ዓመት ጉዳይ
አይደለም።
ለምሳሌ ከዛ በፊት ሎቶሪያ ዛሬ አንተ በነበርክበት ጊዜ ጉራጌዎች ነበሩ።
አዎ አራ ያደረጉ
ጉራጌዎቹ ወደ ሌላ ስራ ሄደው
አዎ
በሙሉ ከዚህ በተለይ ከጎጃም አካባቢ በመጡ ልጆች ተሰክቷል። ይሄ ከዛሬ 20 ዓመት ጀምሮ የሆነ ነው። የድሮ የጉልበት ስራ ልታሰራ ስትፈልግ አንተ በነበርክበትም ጊዜ ጭምር በብዛት ጉራጌዎች ሊኖሩ ይችላሉ ወይ ሌሎችም ይሄ ነው የሚባል አይደለም። ከቅርብ ጊዜ ወዲህ ግን ከዚህ ከጎጃም አካባቢ ነው ሰዎች ነው የሚበዙት። የጉልበት ስራ ስታሰራ ማስቆፈር ስትፈልግ ማሸከም ስትፈልግ በብዛት ሁሉም ቦታ ያሉት እነሱ ናቸው። ይሄ አሁን ባለፈው 5 ዓመት የሆነ ሳይሆን እኔ እንደታዘብኩት 20 ዓመቱ ነው።
አዎ
በእነዚህ ጊዜ ውስጥ ግን አንድም ሰው እንደዚህ በብዛት የመጡት መንግስት ሊገለብጥ ነው 20 ዓመት ሊያካሂዱ ነው ብሎ አያውቅም። ሆኖም ተደርጎም አያውቅም።
አይታሰብም እንጂ ደግሞ
ሌላ ደቡቦች ናቸው እንደዚህ በብዛት የሚገቡ። ማንም ሰው አሁን እኩል ነው፣ በጣም ተቀራራቢ ነው ቁጥራቸው። ከደቡብም በብዛት ነው የሚገባው። ከኦሮሞ ድሮም ወደ አዲስ አበባ የሚገባው ሰው ቁጥር ትንሽ ነው። አንደኛ አካባቢያቸው ላይ የአርሶ አደርም ልጆች ቢሆኑ ከሌላው አካባቢ የተሻለ የመስራት ስላላቸው አዲስ አበባ ከመግባት ይልቅ አዲስ አበባ ዙሪያ ያሉ ከተማዎች ለምሳሌ ሰበታ ብትሄድ ሰበታን ጭንቅንቅ አድርገዋል። ቡራዩ ብትሄድ ከዚህ ከወለጋ ጀምሮ የሚመጣው ጭንቅንቅ አድርጎታል። ወደ ሱሉልታ ብትሄድ እንደዚህ ነው። ወደ አዲስ አበባ ከመግባት ይልቅ በቀላሉ ተዋህደው አብረው ሊኖሩ የሚችሉት የከተማዋ ዙሪያ ስለሆነ እዛ ጋር ስለሚቀሩ ጭምር የተፈጠረ ወደ አዲስ አበባ የመግባት ስብጥር ልዩነት ሆኖ ነው እኔ በተጨባጭ አየሁት። ምክንያቱም እኔ የአምስት ዓመት የሁለት ዓመቱ ሳይሆን የሀያ ዓመቱ ያየሁት እንደዚህ ምንም የተለወጠ ነገር የለም። ምንም የተለወጠ ነገር በሌለበት ሁኔታ በብዛት ከፍተዋል። ቁጥር አውጥተው 60% አማራ
64
የዛሬ 10 ዓመትን ብታየው ይሄው ነው ፕሮፖርሽኑ፣ ይሄው ነው የሚሆነው። የዛሬ 15 ዓመት ብታየው ፕሮፖርሽኑ ይሄው ነው። እና ስጋት አድርጎ ለመመልከት የሚያበቃ ነገር የለም። ግን ከላይ እስከታች ያለው እንደ ስጋት አድርጎ ተመልክቶ ጋር ይሄ እንደ ዜጋ ስታየው እንደ አንድ አማራ ሆነ ስታየው እንደ አገር ላይ ነው የኢትዮጵያ ዋና ከተማ ይመጣል ይኬዳል። ዘመዶቻቸው ድሮ መጥተዋል አፍርተዋል። ይሄ የቀናው ኖሯል ያልቀናው ተመልሷል። ምንም ነገር የሌለበት አገር የሆነ ቦታ ላይ በስጋት እንደምትታይና ብዙ ገብቷል ትንሽ ገብቷል እየተባልክ የምትሰፈርበት ሆኖ ሲያጋጥምህ ምን ሊሰማህ እንደሚችል አስብ። ከዜግነትህ ላይ ነው ትንሽ የሚቀንስብህ እንደ ዜጋ ያለህን ነገር የሚቀንስብህ ነውና የሚከብድና አሸማቃቂ ነው። የሚገርሙ ሰዎቹ ደግሞ ሲያወሩት ምንም አይከብዳቸው። ጠቅላይ ሚኒስትሩ ማለት ምንም አይከብዳቸው። እንደ እውነት እንኳን ቢሆን ነገሩ ሌሎች ሰዎች ላይ የሚፈጥረው ስሜት አደገኛ ስለሆነ ዝም ብለው ክላሲፋይድ መረጃስ ብለው ቢተው እውነትም ከሆነ እኔ እውነት ነው ብዬ ማለት እና በጣም ያስገረመኝ የዚህ አይነት ነገር ስለሆነ እንደ ሌላ ሳልናገር ማለት የማልፈልገው ጠቅላይ ሚኒስትሩ እንደው በተደራጀ መልክ ለውከት እንደሚመጣ ሲናገሩ አንድ መኪና ሙሉ በአንድ ሰው ፊርማ ይመጣ አሉ አይደል?
ትክክል። እንደዛ ነው።
በአንድ ሰው ፊርማ ምን ወደ አዲስ አበባ ስትመጣ ይለፍ አይሰጥም። ይለፍ ደብዳቤ ተይዞ አይደለም የሚመጣው። መኪናው ሙሉ በአንድ ሰው የተፈረመ ይለፍ ይዘው መጡ ነው የሚሉን። መኪናው ሙሉ በአንድ ሰው የተፈረመ መታወቂያ የያዘ ነው የሚሉን። ምን እንደሚሉንም እኮ አልገባንም። ዝም ብለው በአንድ ሰው ፊርማ አንድ መኪና ሙሉ ብለው ብቻ የሆነ አንድ የተደራጀ ነገር አለ ብለህ እንድትገምት አድርገው አማራ ያልሆኑ ስጋት እንዲያድርባቸው አማራው ላይ አማራ የሆነው ደግሞ እንዲሸማቀቅ አድርገው ነው ያለፉት። እና ምን ልለው እንደምችል አላውቅም። የቅድም የተፈጠረብኝ ከእውነት እንኳን ቢሆን እንኳን ዝም ብሎ እውነት እንኳን ቢሆን ክላሲፋይድ ነው በረጃ ብለው የምትተው ነገር
ሌላው
ኢፌክቱ ጥሩ ስራ ነው።
ችግሩ የጠቅላይ ሚኒስትሩ ችግር እኮ እንደዚህ በጅምላ ስዕላዊ የሆነ አገላለጽ በመግለጽ ሰዎችን ከሰዎች ያጋጩበት ማለት ጊዜ ነው። 5 አመት ሙሉ ጸጉረ ልውጥ ትግርኛ ተናጋሪ አመጸኛ ቢሮ ይቆለፈብኝ ምናምን ያሉ ከትግራይ ከህዋትና ህዋትን ደጋፊ ናቸው ከሚባሉ ከትግራይ ህዝብ ጋር እንደዛ ያደረጉ ነው ህዝቡን ያጋጩትን ያጣሉት። ገባ? እንዴ በጣም 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 መጥፎ በሽታ ይሄ ዋሽቶ የሚያጋድል ሰው አለ አይደለም? እንደዛ ደግሞ ምንም ቁጭ ብለህ ስትመለከታቸው ቆ ሲናገሩ ምንም ነገር አይመስላቸውም። በቃ ምንም መጽሐፍ ቅዱስ የሚያነቡ ነው። አዎ በጣም የሚገርመው ነገር እሱ ነው። እኔ አሁን እንዴት ነው ሰው ቁጭ ብሎ ሲዋሽ እንዴት ነው ዝም እንዴት ነው እንትን የሚያደርገው? እና ይሄን ነገር ስትመለከተው አሁን እንዳንተ እናልከው ስዕላዊ በሆነ መልኩ ገልጸው ሰዎች የሚጠሉበትን ሰዎች እንትን የሚያደርጉበትን ፍርሃታቸውን ግን ሙሉ ለሙሉ ገልጸዋል። ፈሪ ከፈሪም ደግሞ ፈሪ አይነት ሰው እንደሆኑ ግን አሁን በግላጭ እየወጣ ነው። እና መቀበጥበጥ
ጥላውን የሚሸሽ ሰው
ትክክል። በቃ አንድ ፌስቡክ ላይ አንድ ህፃን ልጅ መብራት ከፍለ ከጎን አድርገውበት ጥላውን እያየ እየጮኸ እና ጠቅላይ ሚኒስትሩ እዛ ደረጃ ላይ ደርሷል። እና የአእምሮም ጭንቀትና እንግዲህ ተዋሽቶ መጨረሻ ላይ አሁን ያለንበት ደረጃ ድረስ በጣም ያሳቀኝ የገረመኝ ነገር ኢኮኖሚውን በተመለከተ ሲናገሩ እንግዲህ እዚህ አሜሪካን ሀገር ሁለት ባንኮች የዛሬ ሁለት ሳምንት ነው ኮላፕስ ያደረጉት ሁለት ሳምንታቸው እና አሁን አንደኛው ሶስተኛው እንደዚህ እየተደረደረ ያለበት ነው። በቃ እሱ ነው። ይሄ ምንም ለአሜሪካንም ሆነ ለዓለም ይህን ያህል ሲግኒፊካንትም የለውም። ይህን ያህልም እንትን አይደለም ግን እንትን ያለ ለኢትዮጵያ ኢኮኖሚ እነዚህ አይነት ችግሮች ሁሉ አሉ። አሜሪካ ነገር ኮላፕስ ያደረጉ ባንኮች አሉ ብሎ ሲሉ እንዴት ነው ታሪክ መፍጠር የሚችሉት? በቃ ትፈጥርና አንድ ነገር ትፈጥርና በቃ ይሄ ነው ብለህ አይንን ፍጥጥ አድርገህ በቃ ዳሴት ደግሞ ቁልጭልጭ ቁልጭልጭ የሚለው ነገር አለ። አንዳንድ ነገርና እንደዚህ አይነት አድርገው ስለ ኢኮኖሚ የሚያወሩት ነገር አለና እነዚህ ነገሮችም የታዘብኩት አለ። አንተ እንትን ያልከው ይሄ አማራው አካሄድ
ላይሌሎቹ ልቀጥልልሽ ብዙ ናቸው። ግን ከዚህ ዜጋ
ሰዓታችን አሁን እንሻማ ሁነት ክድ ነው። እሺ ቀጥል።
ሌላ ስለ ልማት አንተ ያወራኸው አለ። ይሄ የመንገዱ የት ጋ ነው? የት ጋ እንደሆነ እኔ የማውቀው አዲስ አበባ ላይ የጀመሯቸው መንገዶች መጨረስ አቅቷቸው መተዋቸውን ነው ወይም ድሮ ያልቃሉ የዛሬ 5 ዓመት የዛሬ 4 ዓመት 3 ዓመት ያልቃሉ የተባሉ አሁንም በትንሽ በደካማ አቅም በተጓተተ ሁኔታ ሲሰሩ ነው። የት ጋ ነው? ድሮ በአጠቃላይ ኢትዮጵያ ከነበራት የሚበልጥ መንገድ የተሰራውና ትንሽ የአእምሮ ጤንነት ችግር ወይም ደግሞ ባለሙያዎቻቸው አጠገባቸው ያሉ አማካሪዎቻቸው በስሮቻቸው ያሉ ካቢኔዎቻቸው ዝም ብለው ይሄ የሰርተናል ለማለት ምንም ሰውየውን እንደማያገናዝቡ ስለሚያውቁ ዝም ብለው ፈጥረው ያወሩላቸውን ያወሩን የመሰለኝ። ሌላ ስለ ስንዴ ያወሩት ነው። ከዚህ በፊትም በተደጋጋሚ አንስተነዋል። ጎረቤት ሀገሮቻችንን አጥለቀለቅናቸው ነው ያሉ እና የራሳችንን ፍላጎት አሟልተን ነው አሁን እዚህ እጥረት ያለ የሚመስለው። ጤፉንም አንስተው ነው አርሶ አደሩ ወደ ውጪ ስላላወጣው እንጂ ሞልቷል፣ ትርፍ ነው ያለው። እንደውም ትንሽ ከቆየ የአሁኑ ምርት ስለሚመጣ ማስቀመጫ ሁሉ ሊያጠር ይችላል አርሶ አደሩ እንዴ። የልጅ ጫወታ የሚመርዝል ነገር ነው የነገሩ። ግን አርሶ አደሩ ስላላወጣ ነው ካሉን እንኳን ሁለት ወር ሊሞላው ነው። በዚህ በሁለት ወር ውስጥ በሚቀጥለው አርሶ አደሩ በገፍ ወደ አዲስ አበባ በማስገባት እንኳን ካሉን አንድ ወር ሊሆነው ነው፣ 3 ሳምንት ሊሆነው ነው። በገፍ ወደ አዲስ አበባ አስገብተን ጤፉን ከኦሮሚያ አርሶ አደሮችና ዩኒየኖች ጋር ተነጋግረናል ካሉና ፊት ለፊት ከነገሩን እንኳን 3 ሳምንት ሆነታል። ምንም የገባ ነገር የለም። አንድ ሰሞን ካሉ 3 ሸማቾች ጋር የሆነ ነገር ይኸው አምጥተን በ6000 ብር እየሸጥን ነው አሉ። 3 ቀን ነው 4 ቀን ከዛ በኋላ ምንም የለም። አየህ በመሰረታዊነት የሚያወሩት ምርት
የለም
የሌለውንም ያችንም ተበድራ ምን ታረጋለች እንዳለው ሰውየው የሌላቸውንም ደግሞ ያችኑ ያለችውንም እንግዲህ ምናልባት የውጭ ምንዛሪም ስለሚያስፈልጋቸው ሊሆን ይችላል እሷንም ወደ እንግዲህ ወደ ኬንያ ልፈው ሊሆን ይችላል ኦርስ ኬንያ ደርሶ በአለም አቀፍ ዋጋ በውድድር ስለሆነ እንግዛም ይሄደው ኬንያ ላይ ፌር በሆነ ዋጋ ተሽጦ ሊሆን ይችላል እኛ ጋር ግን ዳቦች 15 ብር 20 ብር ሲገዙ የነበሩ ከፍ ከፍ ያሉ ጻድቅ ምናምንም ሲኖር አንድ ሁለቱን ገዝተምት ቆርሳቸው ዳቦች 25 ብር 30 ብር ለየቀኑ 5 ብር 6 ብር የሚገዙ ዳቦች 10 ብር መጠናቸው ቀንሶ 10 ብር የነበሩት 12 ብር 13 ብር ሆኖ በአጠቃላይ ስንዴ የሚባለው ነገር ሰዎች ዳቦ ቤት ያላቸው ሰዎች ስንዴ ከየት ነው የምናመጣው እስኪ ድረስ የዚህ የሞኮሮኒ የፓስታ ፋብሪካዎች ስራ ለማቆም የሚገደዱበትና እንደ አማራጭ ከውጭ ኮንትሮባንድ መግባትን ማስገባትን ወይም በይፋ አብዮት ወጪ ለቀው መልሶ ለማስገባት የሚችሉበትን መንገድ እንዲያስቡ ያደረጋቸውን መንግስት ይሄ ሲሆን ምን ሊሆን ሊከለክላቸውና ፋብሪካዎቹን ሊያዘጋ ነው ወይስ በኮንትሮባንድ ገብቶ ሊሰሩ ነው የሚል ነገር እንድናስብ ያደረገን ሁኔታ ነው ያለው ለጠቅላይ ሚኒስትሩ ግን በቃ ስንዴ ዝም እንዳፈር ነው ጎረቤቶቻችንም ጋር እንዳፈር አድርገናል እንግዲህ ምን ያህል ውሸት እንደሆነ ምንም ምርምር እኮ አያስፈልገውም ኑሮ ነው የሚነግረን ምርምር ጥናት አያስፈልገውም
የዓለም እርዳታ ሰጪ ድርጅቶች እኮ ጎረቤት ሀገሮችንም እኮ በረሃብ ላይ እንደሆኑና የገንዘብ የምግብ እርዳታ እንደሚያስፈልጋቸው ሰሞኑን እየገለጹ ነው ያሉት እኔ እኮ ከተረፈረፈ እነዛ ጋር ሄዶ እነዛስ ምን ይላሉ ግን በሌላ መልኩ ደግሞ ይሄን ደግሞ ለማሻሽሎ ደግሞ ሲያመጡት ምንድነው በዚህ በቃላቀባዩ በኩል ባለፈው ሳምንት ነው መሰለኝ ተናገሩት አለ ለዓለም የምግብ እርዳታ ሰጪ ድርጅቶች ኢትዮጵያ ስንዴ እየሸጠች ፎሬን ካረንሲ ያገኘች ነው የሚልም ሌላ ውሸቶች ደግሞ አሉ በመንግስት የሚነገሩ እነዚህን ስትነግራቸው እኔ ብቻ ባጣቃል በጥቅሉ ስመለከተው እኔ እንደዚህ አይነት ውሸታም መንግስት አይቻላቅም ውሸታም ጠቅላይ ሚኒስትር አይቻማላቅም
ውሸት እኮ አይነት አሉ ሁሉም መንግስት ያሻል ይሄኛው
ፖለቲከኛ በሙሉ ይዋሻል
እንደዚህ ነው ብሎ ለምን ለመግለጽ የሚያስቸግር ነው ወደ ሌሎቹ ጉዳዮች ሊኖሩ ስለሚችሉ ከትግራይ ጋር የደረገ ሰውን ስምምነት በተመለከተ መቼም ስምምነቱ ተደጋጋሚ እናነሳ እንደነበረው በማንኛውም መመዘኛ በጣም ጥሩ ነው ለትግራይ ህዝብ እፎይታ የሰጠ ነው የወደፊት ተስፋ የፈጠረ ነው በፌዴራል መንግስትና በክልሉ መካከል ጥሩ መተማመኖች ወደሚፈጥር ደረጃ እየወሰደ ነው ግን ጠቅላይ ሚኒስትሩ እንደው በዛ በኩል ያለው በዳይ ሆኖ እሳቸው ደግሞ ተበዳይ ሆኖ ስምምነቱ ውስጥ የገባ ነው ከኛ ይለፍ ብለን ነው የሚሉት ነገር እሳቸው ዝም ብሎ ካፋቸው መውጣትና እዛ ጋር ያለ ያን ጊዜ የአሸባሪነት ፍረጃው ሲነሳ ቅር ያላቸውን ሰዎች ማስደሰታቸውን ብቻ ነው ያዩ ሰፊው የትግራይ ህዝብ ኢትዮጵያዊ በሰላም ስምምነቱ ወደ ኢትዮጵያ እንዲመጣ የሚፈለገው ምን ሊሰማው እንደሚችል ግን አላሰቡም ምክንያቱም በዚህ የፌዴራል መንግስቱ ከትግራይና ከአማራ ከሄዱ ኃይሎች ጋር ከሶማሊያ የሚባላት ከሌሎችም ክልሎች ጋር ሆኖ ትግራይ ክልል ገብቶ ምንም ጠመንጃ ያልሰጠቀ ሲቪሊያን ላይ የፈጸመውን ነገር ምንም ለክርክር የሚቀርብ አይደለም አለም በሙሉ የሚያውቀው ገሃዱነት ነው በደንብ ተሰንዶ የተቀመጠ ነገር ነው ይሄ ባለበት ሁኔታ ወደ ሰላም እንምጣ ሲባል ምንም ይሁን ምን እሺ ብሎ ወደ ሰላም የመጣው የትግራይ ህዝብ አለ እሱ እኮ ከእኛ ይለፍጣል ያ ሁሉ አስገድዶ መድፈር ያ ሁሉ የሰላማዊ ሰዎች ላይ ተፈጸመው ወደ ኤርትራ ተዘርፎ የሄደው ንብረት የዩኒቨርሲቲዎች ውድመት የኢንፍራስትራክቸር ውድመት ከእኔ ይለፍ ብሏል እኮ እሱ እና ከእኔ ይለፍ እኛ አልን ያኛው ግን በዳይ ነው ይህንስ ባያዩትም እንዴ እና ሲናገሩ ሁልጊዜ ትልቁ ችግራቸው እዛ ጋ ያለውን ሰው ማስደሰትና ማስጨብጨባቸውን እንጂ ሰፋ አድርገው አያዩትም ብዙ ጊዜ ስለ እንደነበረው ሲጀምሩ ጀምሮ እኚህ ሰውዬ ለአማራው ሲያወሩ ሌላ ነው ለኦሮሞ ሲያወሩ ሌላ ነው የሚያወሩት ብዬ ነበር እንደሱ ናቸው አጠገባቸው ያለው ሰው ማስጨብጨብ ስለሆነ የሚፈልጉ ሌላውን ሰው ያጡታል። በዚህ መተማመን በትግራይ ህዝብና በተቀረው መካከል መተማመንን መገንባት ባለበት ጊዜ ውስጥ በድለህን እኛ ይቅር ብለንህ ነው ማለታቸው ለትዝብት የሚዳርጋቸው ነው። ለታሪክም ጥሩ አይደለም። አሁን ታሪክን የሚያስቡትም
አይመስለኝም። የለም የለም የለም።
ግን ታሪክ እድሜ የሰጠን እግዚአብሔር የዛሬ 15 ዓመትም 20 ዓመትም ልናየው እንችል ይሆናል። እንግዲህ በመጨረሻ ከዚህ ጋር በተያያዘ ላነሳ የምፈልገው መቼም ብዙ ነው ጉዳዩ በሰዓት እንትን ውስጥ ስልጣኑን ለቀው የመፍትሄ አካል መሆን ይፈልጋሉ ወይ በሚል ጥያቄ ቀርቦላቸዋል። በጣም ብዙ ሰው ትኩረት የሰጠው ይህንን ጉዳይ ነው። አንድ ነገር ብቻ ነው ማለት የምፈልገው እዚህ ላይ ስልጣንን ትለቃለሁ ይሄ ለምን ትለኛለህ? መንግስት ማለት እኮ ህግ አውጪውም ህግ ተርጓሚውም ህግ አስፈጻሚውም ነው። አንተም ህግ አውጪው አካል ስለሆንክ ለምን ስልጣናችንን እንለቃለን አትልም በሚል ነው።
አዎ
እንደ መንግስት ድክመት እንደሱ አይደለም ግን የሚታየው። እሳቸው አስፈጻሚ ናቸው። ችግር ተፈጠረ የተባለው ጥያቄውን ያነሱት አቶ ክርስቲያን ካደለም ያነሱት አስፈጻሚው ላይ ይታየ ነው። ህግ ሲወጣ የተሳሳተ ህግ ወጥቶ አይደለም ህግ አውጪው አይደለም ችግር የተፈጠረው። ችግር የተፈጠረው የወጣውን ህግ እና ከዚህ በፊትም ስራ ላይ ያሉት ህገ መንግስቱን ጨምሮ እንዲያስፈጽም አደራ የተሰጠው አስፈጻሚው ላይ ነው። የአስፈጻሚው ቁንጮ ደግሞ እሳቸው ናቸው። ማስፈጸም ስላልቻልክ ነው የተባለው እንጂ
አዎ
እንዳለ ስርዓቱ አናርኪዝም ሆነ አይደል? ማስፈጸም ስላልቻልክ ውረድ፣ ሌላ አስፈጻሚ ይምጣ ነው። ይሄ ደግሞ የትኛውም ሀገር የሚደረግ ነገር ነው። አይ ከለከክን ማብረቻ አብረን ነው እንጂ ምን ለቀው የሚባል ነገር የለም። እንዳስፈጻሚ ፈይል አድርገሃል ነው የተባባቸው ጥያቄ።
በጣም ቀጥል ቀጥል ቀጥል።
እና ብቻ እንደዚህ ብለው ሸውደው አስጨብጨቦ ነው ያለው። ስለዚህ ዘን የተጨበጨበላቸው አንድ ላይ ነው እንጂ ሲባል ሸ አድርጎ ነው ያጨበጨበ።
ግን
የገባቸው ነው የሚያጨበጭብላቸው። አስፈጻሚው ተሳስተሃል ሲባል ህግ አውጪውም
አዎ ጠያቂው
ለማብረን ነው እንጂ የምንለቀው ብለው ሲያስጨበጭቡት የት ጋን ያለው የምክር ቤቱ አባላት የት ጋን ያሉት ሁሉ ነው። አስፈጻሚውን ለእነሱ ተጠሪ እንደሆነ ሳይሆን እነሱ የአስፈጻሚው ተጠሪ አድርገው ሁሉ ነው
ራሳቸው የሚገምቱት።
አስፈጻሚው ከእነሱ በላይ እንደሆነ አድርገው ነው የሚያስቡት። ትልቁ የስልጣን አካል መሆናቸውን እንኳን ያ አስፈጻሚውን አልፈጸምክም ብሎ መጠየቅና እንዲወርድ የማድረግ ስልጣን እንዳላቸው ሁሉ እንኳን አያውቁም። እና በአጭሩ ብዙ ነው ሊባል የሚችለው ከጊዜ አኳያ።
ጠቅላይ ሚኒስትሩ መንግስት ፓርላማውን አስፈጻሚውና የህግ እንትኑን እነሱን ነገሮች በፈለጉበት ቀን በፈለጉ በራሳቸው ፍላጎት ይተረጉሙታል። ፓርላመንታሪ ሲስተም የፕራይም ሚኒስትር አሰራር ፕራይም ሚኒስትር ሆነው በሚሰሩበት ጊዜ ተጠያቂው ጠቅላይ ሚኒስትሩ ናቸው። ጠቅላይ ሚኒስትሩ ልክ እንዳልከው ማነው ክርስቲያን የጠየቀው ስልጣኑን ልቀቁ በእርሶ ምክንያት ሰዎች ሞተዋል ሰዎች አልቀዋል ነው። ታስታውስ እንደሆነ ሽፈራው ሽጉጤን እኮ ስትገሉ አላየኋችሁም፣ ግን እናንተ እዛ ስልጣን ላይ ሆናችሁ ግን ሰዎች ተፈናቅለዋል ሰዎች ሞተዋል፣ ስለዚህ ስልጣናችሁን ልቀቁ ነው ያሏቸው አይደል እንዴ? አሁን ይሄን ነገር ሲሉ ምንም ነገር ያልተባለ እና ሰዎቹ ጅሎች ሆኑና እነ ሽፈራው ሽጉጤም ምን አገባህ እኛ በህዝባችን ተመረጥን እንደማለት ያው መቼስ የዛን ጊዜ ሁሉም ህወሓትና ኢህአዴግ ስለሆነ አይንህ ላፈር የተባለበት ጊዜ ስለነበረ አንገታቸውን አቀርቅረው አንገታቸውን ደፍተው ሄዱ። እንደዛ የተናገሩት ሰውዬ አሁን ሌላው የምክር ቤት የእሳቸው አለቃ ነው። በነገራችን ላይ ክርስቲያን ታደለ የእሳቸው አለቃ ነው እንደ ደንቡ። እሱ ስራውን አልሰሩም ምክንያቱን አያብዙ ስልጣኑን ይልቀቁ ሲሉ አንተም ከኔ ጋር መልቀቅ አለብህ ብሎ ሲሉ የቱን ያህል እንትና ለማለታቸው የእንግሊዝ ፕራይም ሚኒስትር እኮ የጠቅላይ ሚኒስትሩ ወደቀ እንትን አደረገ እንጂ ካቢኔው አልፈረሰም። የጣሊያን የማነው እስራኤል እነዚህ ጠቅላይ ሚኒስትሮች ችግር ሲመጣባቸው እነሱ ናቸው የሚወጡት። እና እኔ ነገሮችን ብቻ አልተበተንም ሊሆንም አይችልም። እኔ አንዳንድ ጊዜ ብቻ እንትን አዚም አድርገውባቸዋልና አንድ ቀልደኛ የቴሌቪዥን ሰው አለ። አዚም አድርገውበት ህዝቡን በሙሉ አፍዘዘውታል። እውነትም አፍዘዘዋል፣ ሰውን በሙሉ አፍዘዘውታል። የሚጠይቅ ሰውም የለም። እና በጣም የሚገርም እንትን ያለው ሌላ አንድ ትንሽ ነገር ብቻ ስለ ኢኮኖሚ የተናገሩት ላይ ነበር የዳ ስለ እዳ ስረዛ ሲናገሩ እዳ ክፍያ እዳ መክፈል አልተቻለም ሀገሪቱ እዳ መክፈል አትችልም የማትችልበት ዋናው ምክንያት ወደ ውጭ የምትልካቸው እቃዎች የሉም አሁን ወርቅ በጥቁር ገበያ እየተወጣ ነው ጫት እንደዛ ሆኖብን ነው ብለው ሌላ ጣጣ ታምር አዲስ ፈጠራ መጥቷል ወርቁ የወጣው ዋሽንግተን ዲሲ ከታከለው ማጋራ ዋሽንግተን ዲሲ ነው ወርቅ ያለው ምንድነው የሚያወሩት ሰውየው የሳቸው እንትን ነው ማን ለንደን እንግሊዝ ሀገር በኮንትሮባንድ ወጥቶ ተሸጧል ዱባይ በኮንትሮባንድ ወጥቶ ተሸጧል በተለይ የሼክ መሐመድ ስራ ተጀመረ በተባለበት ጊዜ ዛሬ 2 አመት አካባቢ ዛሬ 2 አመት አይደለ ስራ ተጀመረ የተባለ የመጀመሪያው ምርት ከ50 ሚሊዮን ዶላር በላይ የሚፈይም እንትን ያለው ማን ግማሹ ዱባይ ግማሹ እንግሊዝ ሀገር ነው የተሸጠው በራሳቸው ሰዎች ማለት ነው ምንም ወዲያ ወዲህ እንትን ምንድነው ነገር የለምና እዳ መክፈል ያልተቻለው ወደ ውጪ የሚላኩ ቃዎች እንትኖች ማን ነው ማዕድንም ሆነ እቃዎች አሉ ቆዳ የለም ቁምከራት የቆዳ ፋብሪካ 15 ቆዳ ፋብሪካ ተዘግቷል አምስተኛ አመቱ አሁን ገባ ምናልባት ትንሽ አባል አለ አልፎ አልፎ ምን ሰማው እንጂ ሌላ ነገር የለም ቡና በኮንትሮባንድ እየተሸጠ ነው ያለው ሌላ ጫትም በኮንትሮባንድ እየተሸጠ ነው ያለው ሻጮቹ እነማን ነው ደግሞ አዎ እየተሸጠ ነው ያለውና እነዚህ ያለው እኔ ቁጭ ብለው ከሰማይ መና የሚወርድ አስመስለው ነገሩን ሁሉ በሌላ አሁን በፈረንጆቹ ነው ሁሉም በፈረንጆቹ እኛ እንደዚህ አድርገን ከልከለውን አስከልከለውን ገንዘብ ከልከለው ምናምን ነገር የሚባል ነገር አለና ችግሩስ እየገባ ነው በነገራችን ላይ ኢኮኖሚን በተመለከተ በሚቀጥለው ወር አጋማሽ ላይ በሚያዚያ ግንቦት በግንቦት አጋማሽ ላይ ወይንም በግንቦት መጨረሻ ላይ የሰራተኛ ደሞዝ መክፈል የሚቻልበት ጊዜም አይኖርም ተብሏል አንድ የውጭ እንትኖች እየተባለ ነው የውጭ ሰዎች መጥተው ካናዳ ናቸው ማለት ነው እና ዓለም ባንክ ነው ይሄን እየተነጋገሩ ስለሆነ የሳምንቱ ሌላው እንትን ያለው የኦርቶዶክስ ቤተክርስቲያናችን አመታዊ የግማሽ አመት ስብሰባውን አካሂደዋል ይማርክ የግማሽ አመት ስብሰባውን አካሂደዋል እና ሶስቱን ጳጳሳትና እነዛ ተሹሞ የነበሩትን አፈንጋጮቹን 14 ናቸው 14 12 የሚሆኑትን ይቅርታ ጠየቁአሉ እነሱን ወደ ቦታቸው እንዲመለሱና ገዳው እንዲነሳላቸው ወስኗል አሁንም ንጥርጣሪ ያለኝ ያልደገና ያልተብራራልኝ ነገሮች አሉ የኔ ራሴን ነው አንተ እንዴት እንደምትመለከቱ አላቅም ከቶ አፈንግጦ የቀሩት ሰዎች ምንድናቸው አንድ ሁለተኛ ነገር የቤተክርስቲያናቱ ንብረቶች ለሲኖዶሱ ለቤተ ክህነት ተመልሷል የሚለው ነው እሱ ምንም ነገር የተደረገ ነገር የሰማው ነው ዝርዝር የለውም ግን በቃ ሶስቱ ጳጳሳትና ሌሎቹ ማመልከቻ ያስገቡት እንዲመለሱ ተደርጓል የምትለው ነገር ካለ እሱ እንተመልበው ወደ ሊያን ይላል ያንተን ከብዙ ጊዜ ስጋ ስላለብህ
በመሰረቱ አንድ ስቴፕ በፊት ሄዷል አዎ የክርስቲያኗ የነበራትን አንድነት ወደ መመለስ ሄደች የሚመስል ነገር አለ ይሄ በበጎነት የሚታይ ነው ግን አንተ እንዳልከው ሌሎች ነገሮች አሉ ከዚህ ጋር ተያይዘው የተነሱ የንብረት ጉዳይ ክሶች አሉ የክሱ ጉዳይ ወዴት ነው የሚሆነው የንብረት ጉዳይ አለ እና አምስት የቀሩት ኤጲስቆጶሳት ነው የሚባሉት የነሱ ጉዳይ ገና ልባት አላገኙም ከሁሉ በላይ ግን አሁንም እኔ ትልቁ ነገር ይሄ እነዚህ የጳጳሳቱ ጉዳይ ኦሮሚያ ውስጥ የነበረው ነገር በቤተ ክርስቲያኗ ብቻ በተደጋጋሚ ባለፉት አምስት ሳምንታት ስለው የነበረ ብቻ የተደረገ ነገር ሳይሆን በፌዴራሉም የኦሮሚያ ክልል መንግስት ይቻላል። ስለዚህ ይሄ ወደኋላ ትተውት ወደኋላ የመመለሱ ነገር አይ እንዳለ ጉዳዩ አያስፈልገንም ብለው ድሮፕ ስላደረጉት አይደለም። ይሄድ የሚችለው የገጠመው ሬዚስታንስ ከዚህ በላይ ሊሄድ ስለማያስችለው የቆሙ ነው እንጂ የሚመስለኝ ጉዳዩ ሙሉ በሙሉ አይ ሁለተኛ ነገር አያስፈልግንም ብለው ስለዚህ በማንኛውም ጊዜ ከስር ስራዎች የተሰሩ ይመስለኛል አሁንም ሁሌም እንደምለው አመቺ በሆነ ጊዜ ጉዳዩን ፈጽሞ ከቁጥጥር ውጭ ሊሆን በሚችል መንገድ ፊት ሊወስድ በሚያስችል ሁኔታ ስራቸውን እየሰሩ የሄዱበት ነው የሚመስለኝ። እና አሁንም ሌላ ጥርጣሬዎች አሉ። እነዚህ ሰዎች እየመጡ በተናጠል ይቅርታ ጠይቁና ወደ ምንኩስና ተመለሱ ሲባሉ አንዳንድ ሰዎች የሚሉት ነገር አሉ። ሌላ የተገባም ቃል አለ። ሲኖዶሱ በሚያካሄደው በቀጣይ ግንቦት ነው ወሰነኝ። እዛ ላይ አሁን ሹመታቸውን ማጽደቅ አይቻልም፣ ያን ጊዜ ግን ወደ ሹመት እንዲሄዱ የማድረግ ነገር እንደ ግዴታ የተጫነበት እና ይህም የሲኖዶሱም የተቀበለበት ነገር አለ የሚባልም ጭምጭምታ አለ። ዝም ብሎ ሩመር ነው። ስለዚህ እንደ ሁሉ ነገር አብቅቶለት አከተመ የሚባል አይደለም። መንግስት ቢደግፈው ነገር ስለሆነ ሙሉ በሙሉ ትቶታል ብዬ አልገምትም። ስለዚህ እንደው አያለቀ ድሮ ነገሮች ሁሉ ድሮ ወደነበረበት ተመለሱ የሚያስብል ነገር የለም። ለማንኛውም ግን የታየው ነገር ጥሩ ህዝቡንም ቀልቡን እፈይ ያሰኘ በተወሰነ ደረጃ ይመስለኛል።
አዎ ትንሽ እንትን ነገር ነው። የተደበቁ ነገሮች አሉ ሊናገሩት የማይፈልጉት ግን ሁሉንም የሚጠብቃቸው። ከትግራይ ክልል ጋር ያለው ነገር እስካሁን ድረስ ከትግራይ ቤተ ክህነት ጋር በተነሳ የተደረገ ነገር የለም። እስከ ዛሬ ድረስ ምንም የተወሰነም የተነገረም ነገር ስብሰባው ይልቅም ይቆይም የታወቀ ነገር የለምና እሱን እንግዲህ እያየን እንመለከታለን። እስቲ ወደ ትግራይ ክልል እንግባ። ብዙ ነገሮች የዘገዩትን ያህል እየፈጠኑ ናቸው። ፕሬዚዳንት ጌታቸው ረዳ አንዳንድ ጊዜ በጣም የምትቀርበውን የሚመስልህን ሰው እንደዚህ ቦታ ላይ ስታገኙ አንቱ ለማለት በጣም ይከብዳል እና በጣም ትንሽ ይከብዳል። ለማንኛቸውም ፕሬዚዳንት ጌታቸው ረዳ አዲስ አበባ ቆይታ አድርጓል። በቆይታው ከኦሮሚያ ክልል እና ከመንግስት ባለስልጣናት ጋር ውይይት አድርገዋል። ብዙ ነገሮችንም ያካሄደባቸው ሳምንቶች ናቸው። የበጀት መፈቀድ አለ፣ እንትን የክስ መሰረዝ አለ
እና ጀነራል ታደሰ ወረደ የተመዘገቡት ተለቀዋል። ጦር መኮንኖችም አሉበት።
አዎ ባለሀብቶችን የትግራይ ባለሀብቶችን አናግሯል። ወደፊት ግንባታ እንዴት እንደሚደረግ የወልቃይት ጠገኔና የራያንም ጉዳይ ጥያቄ አቀርቧል እና
በውስጥ የተወሰነ ነገር አለ ይባላል።
አንድ የጠቅላይ ሚኒስትሩ በጣም ደጋፊ የሆነ አንድ ጋዜጠኛ ከመበሳጨት ነው አንድ ዜና ሰርቷል ከትላንት ወዲያ። መንግስት ወልቃይትና ራያን ለትግራይ ሽግግር መንግስት ወር ኢንትሪም ጋቨርንመንት ለመስጠት ወስኗል። በሰሞኑ ይፋ ያደርጓል ወር ከትላንት ወዲያ አውጥቶ ነበርና ብዙ ነገሮች አሉ፣ ብዙ የሚወሩ ነገሮች አሉ። ያው ከአርባገሌ የአበርገሌ የትግራይ ሰራዊት ተመለቆ መውጣቱና እንትን ማድረጉን ዋግምራ አካባቢ እንትን ማድረጉን መንግስት ግን የለም ባለው የማን ናቸው የአገው ታጣቂዎች ናቸው የሚለው የራሱ ብቻ። ለማንኛቸውም ውጥረትም ጦሩም የተሰራበት ነው። ውጥረትም በመንግስት በኩል ላይ በመንግስት ላይ ያለበት ሳምንት ነው ሳምንቱ። በትግራይ በኩል ግን ስመለከተው ጥሩ ጥሩ ነገሮችን አድርጓልና ዋናዎቹን እነዚህን እንትን ልመልከትን አንተ ቀጥልበት እስቲ ምንድን ያለ ሰዓታችን እያየን ሰዓታችን።
እሺ እንግዲያው የጌታቸው ረዳ የአዲስ አበባ ቆይታ የተሳካ ነው ማለት ይቻላል። አንተ የጠቀስካቸው ነገሮች አሉ። በጀቱም በፌዝ ይለቀቃል ተብሏል። ይሄ ትልቅ እፎይታ ነው። የታሰሩት ሰዎች አመራሮቹ ይህም ለሀገራቸው ብዙ የሰሩም ናቸው። የማይደግፋቸውም ሰው ቢኖርም እና ጉዳያቸው መታየትም ካለበት ሽግግር ፍትሁ ይታያል በሚል ተለቀዋል። የትግራይ ባለሀብቶችን አነጋግሯቸዋል። በምን ጉዳይ ላይ እንግዲህ የትግራይ ባለሀብቶች ብዙ ተንገላተዋል። የአዲስ አበባ ውስጥ ነው ያሉት። ያንን መሆንም እንግዲህ ምን ያህል ሰርተው ምን ያህል በእነዚህ ሁለት አመታት አምስት አመታት ማለት ይቻላል ምን ያህል ተጠቅመዋል፣ ምን ያህል ሀብታቸውን አሳድገዋል የሚለው ባይታወቅም ትግራይ ካለው የተሻለ ስለሆኑ ምናልባት የትግራይ መልሶ ግንባታ ላይ ሊኖራቸው የሚችለውን ተሳትፎም ትምህርት ሊሆን ይችላል። ማነጋገሩ በራሱ የሚፈጥረውም ተስፋና መነቃቃት ሊኖር ይችላል። ምናልባት በዚህ ጉዳይ ጋር ከመንግስትም ጋር ተነጋግሮ ሊሆን ስለሚችል ባለሀብቶቹ ላይ የተፈጠረውን ችግር፣ ንብረቶቻቸው እንዳይንቀሳቀሱ የተደረጉ አሉ፣ ስቆቻቸው የተዘጉባቸው ብዙ ነገሮች ስላሉ ገንዘብ እንዳይንቀሳቀሱ የተደረጉ ከመንግስትም ጋር ተነጋግረው በዚህ ጉዳይ ላይ የተነጋገሩት ነገር ሊኖር ስለሚችል ይሄንንም አምጥተው ለባለሀብቶቹ ነግረው ሊሆን ስለሚችል ባለሀብቶቹ ትግራይን ማቋቋም ላይ ብቻ ሳይሆን ለወደፊት ራሳቸውም መስራት በሚችሉበት ልክ መስራት የሚችሉበት ሁኔታ ሊፈጠር የሚችልበት እድል መኖሩንም ጭምር የሚያመላክት ነው። እነዚህ እንግዲህ በጎ ነገሮች ናቸው። መንግስትም ምንም በእነዚህ ነገሮች ከትግራይ ህዝብ ጋር ያለውን ግንኙነትና መተማመን በማሳደግ ስልጣኑንም የሚያጸናለት ነው። ምክንያቱም ሰላም በጸና ቁጥርና ህዝብ መንግስቴ ባለ ቁጥር ልክ ነው ጥንካሬ የምታገኘው። በሌላ በኩል ደግሞ ራሱ መንግስት አውጥቶት ቀድሞውኑም በህግ መሰረት በሁለት ክልሎች መካከል የተፈጠረ የማንነትና የወሰን ጥያቄ ሲኖር ተብሎ የተቀመጠ በህጉ መሰረት አለ። ሁለቱ ክልሎች በውይይት መፈታት ካልተቻለ በህገ መንግስቱ በሚያዘው መሰረት የሚፈታበት አግባብ እያለ ይሄ እየታወቀ በቀጥታ መሬቱን እንካችሁ ብሎ ህጋዊ እውቅና ባይሰጥም መሬቱን ሄደው እንዲይዙና ታሲትሊ የእናንተ ነው ይዘነዋል ፎሶብን የነበረውን ተመልሶልናል ብለው እንዲያምኑ አድርጎ ሲያበቃ፣ አሁን ደግሞ የለም መልሱ በስታተስ ኳንቴ ከጦርነቱ ከመፈጠሩ በፊት ምክንያቱም ምንም የህግ ግራውንድ ስለሌለው ከመመለሱ ይቻ አማራጭ የለውም የሚል ውሳኔ መወሰኑ ከአማራ ህዝብ ጋር ምን ሊፈጥርበት እንደሚችል ዋሽቶታል ያማራል
በጣም።
አሁን መሬቱ ወደ ቀድሞ ወደ ነበረበት መመለሱና ጥያቄዎች በህግ እንዲፈቱ መደረጉ ተገቢ ነው። ግን የትግራይን ህዝብ የአማራን ህዝብ ዋሽቶ ስለነበረ ይሄ ውሸት የፈጠረው ህዝቡ ላይ የፈጠረው ድንቃቄ
ከውሸት ባሻገር
ደግሞ ከአማራ ህዝብ ጋር ከባድ ጠላትነትና ፍጥጫ ውስጥ ገብቷል።
ከማዋሸት
የራሱ የቀደመ ስህተቱ የፈጠረበት ነው። እንግዲህ የአማራ ክልል ርዕሰ መስተዳድርም ፍንጭ ነገር ሰጥተዋል። ከትግራይ ህዝብ ጋር የመቀበል ዝንባሌ መኖሩና ጥያቄው እንደቀረበላቸው ከትግራይ ህዝብ ጋር አንድ ህዝብ ነን፣ ችግሮች ጥያቄዎች ካሉ በውይይትና በህግ ይፈታል የሚል ነገር አስቀምጠዋል። ይህ ህገ መንግስቱ የሚለውና ድሮ መደረግ የነበረበት ነገር ነው። እንግዲህ አውቶማቲክ ነው በህገ መንግስቱ መሰረት ቀድሞ ወደ ነበረበት መመለስ አለበት የሚለውን ስምምነት የፕሪቶሪያ ስምምነትም ላይ ስለተፈረመ እሱ ደግሞ ህግም ስለሆነ መመለሱ አይቀሬ ነው። አማራ ክልልም ጥያቄው ቀርቦለት የተቀበለው ይመስላል። ግን ለህዝብ ዋሽተህ ይሄ ነው ብለው ስታበቃ ያንን መቀልበስ የሚያመጣብህን ተቃውሞና መናቅ ሊሸከሙት ከሚችሉት በላይ ስለሆነባቸው ምናልባት ከስልጣናቸው ማሽቀንጥሮ ሊጥላቸው ስለሚችል በጣም የሰጉበት ይመስላል። ግን ይሄን ስጋት ራሳቸው የፈጠሩት ነው። ከመጀመሪያውንም የህግ አግባብን ይዞ እንዲሄድ አድርገውት ቢሆን ኖሮ የህጉን ጥያቄ ቶሎ ይፈታ በአግባቡ የህጉ አተፈጻጸም በአግባቡ ይሁን የሚል ጫና እንጂ አሁን የመጣው አይነት ችግር አይፈጠርም ነበር። ራሳቸው በራሳቸው ላይ የተመጠሙት ነገር ያመጣባቸው ስለሆነ እንዴት እንደሚወጡትም እንግዲህ ራሳቸው ነው የሚያውቁት። ዞሮ ዞሮ ግን የእነሱ መወጣት አለመቻል ሀገሪቷን ትርምስና አደጋ ላይ ስለሚጥላት አስቸጋሪ ነው። ሌላ እንግዲህ የተጠያቂነት ጉዳይ ትንሽ
በጣም
ከባድ ነገር ነው። መቼም ብዙ ዘግናኝ ነገር ነው ያየ ነው። ዓለምን በሙሉ ደረጃው ሊለያይ ቢችልም ሁሉም በጦርነት ሲሳተፉ አካላት ወንጀል ፈጽመዋል ብሏል። ተበዳይ አለ። ተበዳይ ፍትህ ሳያገኝ በህዝብ ለህዝብ መካከል ያለው ግንኙነትን ቀድሞ ወደ ነበረበት ቦታ መመለስ ይቻላል ወይ? ይሄ ቁርሾው እንዴት አድርጎ ድሮ የነበረውን የህዝብ ለህዝብ ግንኙነት መፍጠር ያስችላል? እንዴትስ መተማመን ሊያመጣ ይችላል? ፍትህ እኮ ብዙ ነገር አለ በውስጡ እና የፍትሁ የተጠያይነቱ ጉዳይ ግን ወደ ዳር እየተገፋ ይመስላል። እሱን ወደ ዳር እየገፉ የድረስ መሄድ ይቻላል? ፍትህ እንሰጣለን ብሎ መነሳቱስ ነገሮችን በምን ሁኔታ መልካቸውን ሊቀይረው ይችላል? አሁን ያለውን የሚሉት በጣም ያልተፈቱ ብዙ ለማሰብም የሚያስቸግሩ ነገሮች ግን አሉ። እንግዲህ ፈጣሪም ረድቶን አንድ ነገር መደረግ እንዳለበት ግን ዝም ብሎ በቃ ወደ ጎን ገፍተህ የምትተወው አይደለም። ዓለም በዚህ ደረጃ ያወራውን ነገር እንዳልነበረ ቆጥረህ ዘለህ መሄድ የሚቻል አይመስለኝም። እንዴት እንደሚፈታም ግን ትንሽ ለኔም አሁን አይደለም ከባድ ነገር ይታየኛል በወቅቱ። በዚህ መንገድ ነው ማየው እንግዲህ የትግራይ ሁኔታ።
በጣም አሳዛኝ ነው። አሳዛኝ ብቻ ሳይሆን ሰዎች አሁን ልክ ጠቅላይ ሚኒስትሩም በመንግስታቸውም ሰዎች ዋሽተው ያ ሁሉ ሰው በግፍ የተገደሉ የሞቱ ሰዎች አሉ። መነኮሳት በአክሱም የተገደሉት፣ ወጣቶቹ መንገድ ላይ የተረሸኑት በኤርትራ ሰራዊት፣ ያን ሁሉ ተመልክተህ ለዛ ሁሉ እልቂት ይዋናው ቀደም ብለን የፓርላማውን ነገር ስናወራ የመንግስት ውሸትና የጠቅላይ ሚኒስትሩ ውሸት የተሞላበት ትረካ ያመጣው ነውና እንግዲህ በምን አይነት ሁኔታ ሊቀረፍ ይችላል አላውቅም። ግን ያለም አቀፍ ህብረተሰቡ ተጠያቂነትን በምንም አይነት መልኩ መዘንጋት የለበትም። የኛም ኢትዮጵያውያኖች እንደ ዝም ብለን ከመናበድ ማን ነው ምንድነው መሰረቱ? እኔ እንደው ቁጭ የስመለከተው ጭንቀት ሲመጣባቸው ጠቅላይ ሚኒስትሩ ጦርነቱ እንዴት እንደተጀመረ ይነግሩናል። ያኝ በፊት ይነግሩን አይደለም ማን እንደጀመረው ይነግሩናል በደንበኛ። እኔ በቃ እንትን ማድረገው እሱን አንዳንዴ ዳርዳር የሚላቸው አነጋገሮች አሉ። ሰዓታችን ባለችን ሰዓት አንድ መጨረሻ ያድርገው ቢሆን ቢሳካ ከዛሬ 3 አመት ከጦርነቱ አንድ አመት በፊት የዛሬ 3 አመት ተኩል የጠቅላይ ሚኒስትር አብይ መንግስት ኦሮሚያ ክልል ያሉ ልዩ ኃይሎችን ዘዴ ፈልጎ በመከላከያ ሰራዊትን አፍርሶ የኦሮሚያ ልዩ ኃይልን እዛ ውስጥ ያስገባል የሚል ተናግሬ ነበረ። ታስታውስ ይሆናል። ከዛሬ ወር በፊት ደግሞ ከአምስት ሳምንት በፊት ደግሞ እንደተዘጋጁም ሊቀይሩ እንደሆነ ጠቆም አድርገን ነበረ። የመከላከያ ሚኒስትር ምክትል ሚኒስትር ሴትዮ ፓርላማ ሄደው ያን ሀሳብ እንዳለ ተናግረዋል። አሁን የክልል ልዩ ኃይሎች ወደ መከላከያ፣ ወደ ፖሊስ፣ ወደ ፌዴራል ፖሊስ እና ወደ ማረሚያ ቤቶች ፖሊስ የሚል አለ። ልዩ ኃይል ያለው ትልቁ አካል ያለው የኦሮሚያ ክልል ልዩ ኃይል ነው። አማራ ክልል
ከአንድ ሚሊዮን በላይ
ነው። አዎ። እና በምንም ማርኮች ዘዴ ፈልገው የራሳቸውን ኃይል የራሳቸውን ሰራዊት የሆነ አዘጋጅተው መጥተዋል። የክልል ኃይሎች ይፍረሱ ተብሏል። የአማራ ማን እንደሆነ የጠራው ባይታወቅም በነገው ትልቅ እንትናችንን የሚጎዳ ነው ብለው ትልቅ ሰልፍ ለማድረግ ተዘጋጅቷል በነገ ሁለት። እና ይሄ የልዩ ኃይል እንደ ብድግ ብለው ጠቅላይ ሚኒስትሩ በአንድ ቀን ነው። አሁን ሰው የእሳቸው ደጋፊዎች ይህን ነገር ያደረጉበት ምክንያቱ የህወሓት ሰዎች ትጥቅ አንፈታም ምክንያቱ ሌሎች ክልሎች ስላልፈቱ ብለው ስላሏቸው ያን እንትን ለማድረግ ነው የሚል በጣም የወደቀ ምክንያት እየሰጡላቸው ናቸው። ግን ከሶስት ዓመት ተኩል በፊት ተናግረናል። እኔ ያኝ የዛን ጊዜ ደንበኛ ምን ወዲያ ወዲህ የምትለው ነገር የለ። የቅርብ አማካሪያቸው የነገረኝ ነው የምነግረኝ። ምንም እንትን ማድረገው የዛን ጊዜም ይሄ ነገር አለ ብያለሁኝ። የዛሬ ወርም ተናግረናል። አሁን አይና ፍጡ በደንበኛም ተወስኖ አልቋል። ምን ትላለህ ንገረኝ።
እንግዲህ ድንገተኛ ነው በመሰረቱ ልዩ ኃይል የሚባለው ነገር የህግ መሰረት የለውም።
ትክክል።
የህግ መሰረት ስለሌለው የህግ መሰረት ማስያዙ አስፈላጊ ነው። ሲያቋቋሙት በጣም ግራጁዋል ነው። ዝም ብለህ እንደ ዱብዳ ደግሞ በአንድ ቀን ልትፈታው አትችልም። ምክንያቱም አሁን ባለው በየክልሉ ያለ የጸጥታ ሁኔታ እና ህዝቡ ውስጥ ባለው ስጋት ፌዴራል መንግስቱ ላይ ከጠፋ መተማመን አኳያ በተለይ አማራ ክልል ላይ ስታየው በአንድ ጊዜ ይህንን ኃይል ማፍረስ ድንጋጤ ነው የሚፈጥረው። ዝም ላይ ተገቢም አይደለም። እና ለምንድን ነው የሚል ብዙ ሰዎች ጥያቄ አንስተዋል። ትልቁ ነገር ብዙ ሰዎች ያተኮሩት የአማራ ክልል ኃይል እንዲኖር አለመፈለጉ ነው። እንግዲህ ቅድም ከላይ የአዲስ አበባን ጉዳይ ስናነሳ እንዳነሳ ነው የአማራን ህዝብ አብሮ ተያይዞ የአማራ ክልልን ህዝቡንና ሰራዊቱን ህዝቡንና ከህዝቡ ውስጥ የወጣውን ሲቪሊያን ወጣቶች ያሉበትን ፋኖን መለየት ይከብዳል። ስለዚህ የአማራን ህዝብ እንደ ስጋት እንደ መንግስት ለውጥ አደጋ ስጋት የምታይ ከሆነ እዛ ክልል ያለ ኃይል በሙሉ ያሰጋል። ስለዚህ በመጀመሪያ እሱን የመበተን አላማ ያለው ሆኖ ነው የሚታይ ፊት ለፊት መጀመሪያ የሚመጣው። ከዛ ወደ መከላከያ ግቡ የሚባለው ነገር ሲመጣ የኃይል ስብጥሩን ሲታየው የልዩ ኃይሉን ከፍተኛውን ቁጥር የያዘው የኦሮሞ የኦሮሚያው ስለሆነ በሚሊዮን የሚቆጠረው ኃይል መከላከያው ራሱ እኮ ከሚሊዮን አይበልጥም። አሁን አክቹዋሊ አክቲቭ ሆነ አንድ ሚሊዮን ላይ እዛም ውስጥ 30% ምናምኑ ከዚህ በፊትም ኦሮሞ ሊሆን ይችላል። አንድ ሚሊዮን ኦሮሞ ውስጥ ሲጨምርበት እንግዲህ እዛ እንዴት አድርገው እንደው
በነገራችን ላይ መከላከያ ሰራዊት የለንም። ሰራዊት ዝም ብለን ለወሬው እናወራው ግድ የለም። አየር ኃይሉ ምናምኑ ትንሻለ ምንም
ከቀጣ ብሎ ተዳክሞ ተዳከመ ነው። በጦርነት የመጨረሻ የተልፈሰፈሰ የሆነ ደካማ ኃይል ነው። እንደ አዲስ ነው የሚዋቀረው። እንደ አዲስ ሲዋቀር ይሄ ከኦሮሚያ የሚሄደው ማጆሪቲ ነው ይወጣል። እዛ ደግሞ ኢንዶክትሪኔት ሲያደርጉት የኦሮሚያ ውስጥ ያለ የአብይና የዚህ ስርዓት ጋርድ እንደሆነ አድርገው ነው። በክላሲያ ሰራዊት ውስጥ ባለው ዲሲፕሊን የሀገር ሉዓላዊነት በሚል አይደለም የተደረገው። ስለዚህ የራሳቸውን ኃይል የመገንባት ፍላጎት መኖሩን ያሳያል። ሌላው ይሄ ነው የሚታየው።
በጣም ለማመሰግነው። ሰዓታችን አለቀች። አድማጮች ለዛሬ ያለን ያዘጋጀነው ይሄን ነው። በሚቀጥሉ ሳምንት ከምንገናኝ ሰላም ሁኑ፣ ደህና ሁኑ። እግዚአብሔር ይጠብቃችሁ። ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ